የምንሰነበታችሁ በቸርነቱ ቃል እንድንሰማ የሰበሰበን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አንድ ሳምንት ስላለፈ ወደ ኋላ መለስ ማለት ተገቢ ይሆናል። ታስታውሱ እንደሆነ ባለፈው ጊዜ ስለ ቅዱስ ዮሐንስ አፈወርቅ አንዳንድ ነጥቦችን አንስተን ተነጋግረን ነበረ። ቅዱስ ዮሐንስ አፈወርቅ ህይወቱ ምን እንደሚመስል፣ በተለይም ደግሞ ብዙ መጻሕፍቶችን የጻፈልን ታላቅ አባት ስለሆነ ከመጻሕፍቶቹን ደግሞ እኛ ወደፊት ለመነጋገር ያቀድነው የዮሐንስ አፈወርቅ ተግሳጽ የሚለውን መጽሐፍ ስለሆነ ስለ መጽሐፉ ብዙ ከመባባላችን በፊት ራሱ ቅዱስ ዮሐንስ ይህንን ቅዱስ መጽሐፍ ይህንን የተግሳጽ መጽሐፍ የጻፈልን ራሱ ቅዱስ ዮሐንስ ማን ነው? ዮሐንስ አፈወርቅ ተብሎ በስም ተለይቷል። ህይወቱ ምን ይመስላል የሚለውን ለማየት ታሪኩን ጀምረን ነበር እና ለዚህ መሪ ያደረግነው ርዕስ ስለ ቅዱስ ዮሐንስ ታሪክ ለመዘከር ከቅዱስ ከራሱ የተግሳጽ መጽሐፍ ያለውን ኃይለ ቃል ነው። ይደሎ ለዛ ያነብብ ቅድመ ይስክር ስሞ ለበዓለ መጽሐፍ ወምዝ ያንብብ ወይ መሐር መጽሐፍ ለሚያነብሰው አስቀድሞ የመጽሐፉን ባለቤት ስም ማስታወስ መዘከር ማወቅ አለበት። ከዚያ በኋላስ ከዚያ ያንብብና ይተርጉ ያን የሚያዝ ነው። ስለዚህ በቤተ ክርስቲያን ደግሞ መጻሕፍት በሙሉ ከመነበባቸው በፊት መግቢያና መውጫ እንዳላቸው ቤተ ክርስቲያን ቅዱሳን እንደምትዘከር አንስተን ነበር። ለምሳሌ ታምረ ኢየሱስ ከመባሉ በፊት የሚባል አለ፣ ከመነበቡ በፊት ከተነበበም በኋላ እንደዚሁ የሚባል አለ። ድርሳነ ሚካኤል ሲነበብ ከመነበቡ በፊት ከተነበበ በኋላ የሚደገም ድጋም አለ፣ በዜማ ሲደርስ እንሰማለን። ብዙ ጊዜ ገድለ ተክለ ሃይማኖትም ቢሆን ታምረ ማርያምም ቢሆን ቅዱሳት መጻሕፍት በአጠቃላይ መርገፍ አላቸው። ከመነበባቸው በፊትና ከተነበቡ በኋላ የሚባል አለ። ይህ ሁሉ ጌታንም ቢሆን እንድንዘከረው ቸርነቱን በሰው ልጆች የሰራውን የፍቅር ስራ እንድናስብ፣ ጻድቃን ቅዱሳንም ገድላቸው እንድንዘከር እንድናመሰግናቸው ከገድል በፊት ከታምርና ከድርሳን በፊት መነበቡ ተገቢ ነው እና ቅዱስ ዮሐንስ አፈወርቅ የእናትና የአባቱን ስም የተወለደበትንም ዘመን እና ተያያዥ ታሪኮችን በትምህርትም ከእለት ወደ እለት እንዴት የበለጸገ ሰው እንደሆነ በዘመናዊ ጥበብ ቢሆን ወተልዓለ ላይ ለብዙሃን በአእምሮቱ ወበጥበቡ በብዙዎች ላይ በእውቀቱ በጥበቡ ከፍ ከፍ አለ ሲል እናያለን። በዘመናዊ ትምህርትም የተማረ ሰው እንደውም አስቀድሞ ዘመናዊ ትምህርት ወይም የፍልስፍና ትምህርት የተባለውን አስቀድሞ እንደተማረ ኋላ ላይ ደግሞ መንፈሳዊ ትምህርት በደንብ እንዳጠናቀቀ ከዛ የራሱን ኑሮ መኖር ሳይጀምር እናትና አባቱ እንደተለዩት የእናትና የአባቱን ሀብት ወርሼ ነግሼ ከብሬ እኖራለሁ ሳይል ያንን ከዛ ምንም ሳይፈልግ እንደውም በራሱ በመጽሐፉ ቋንቋና ኃይለ ቃል ተጠቅመን ከወርቁ አላዱን ከሸማው ክንዱን ልምሳለን ልውሰድለት ሳይል ያን ሁሉ መጽቶ የትሩፋት ስራ እንደሰራ ተመልክተናል። እና ድቁናን ምንኩስናን እንደተቀበለ እንደመነኮስ አሩተ ምንኩስና እንደተሸከመ ከዛ በኋላ ድቁና እንደተቀበለ ከድቁና በኋላ ቅስና ሊሸም ሲል እምቢ እንዳለ እንደውም የክህነትን የሊቀ ካህናትነትን ማዕረግ አብልጦ ይመለከት ስለነበረ በድርሳኑ ላይ ደግሞ ስለ ሊቀ ካህንነት ጽፏል። ማንም ሰው ለዚያ ክብር የተገባ እንዳልሆነ አስፍቶ የጻፈው ከዛ በኋላ ቅስና እምቢ ብሎ በእግዚአብሔር ፈቃድ የተሾመ ነው። በህይወቱ ደግሞ ትህርምት የሚያበዛ ማለት ህይወቱን ቀጥቶ ሰርቶ የሚኖር በስርዓት የሚያኖር ሰው ነበረ። መጽሐፉ አጥብቆ ስለ ህይወቱ ሲገልጽ አመጋገቡ ይላል በወርቅ ሚዛን መዘኖ ነበር። አሁን ወርቅ ሚዛን የዛን ያህል ተጠንቅቆ ይመገብ ነበር ለማለት አይደለም። ወርቅ ትንሽ ነገር ናት። ስለዚህ የወርቅ ትንሽ የለው አንድ ግራም ከብዙ አፈርና ጠጠር ይበልጣል። ስለዚህ ያንዳል ለወርቅ ሚዛኑ ራሱ የተጠበቀ ሚዛን ነው። እንደ እህል መስፈሪያ ትንሽ ሚዛን ምንም አይደለም። የሚዛን መዛባት አይባልም። ለወርቅ እንደዛ አይደለም። ጥንቃቄ አስፈልግ። ልክ እንደዚህ ከፈቃደ ስጋ ከመፍቀደ ስጋ ማለት ለስጋ ከሚያስፈልገው የተረፈ እንዳይመገብ በጥንቃቄ ይመገብ ነበር ለማለት ነው። እና ወኮነ ሲሲቱ መጠነ ሲሲቶ እንደ ወፍ ያህል በቅፍ ይጥሬ ሲመገብ ገብስን ከነ አሰሩ ሲመገብ እና ፍትወት እንስሳዊትን ለማድከም እና የባህሪ ጾርን ለመክፈል ይህን ያደርግ እንደነበረ ተመልክተናል። እና መጨረሻ ላይ ክህነት ከመሾሙ ተነስተን አሁን ወደፊት እንቀጥላለን። እና ለትምህርት ነው። መንፈሳዊ ትምህርትን አንድ ቦታ ይማሩታል። የቤተክርስቲያን ሰዎች ከአንዱ የቀረውን ከሌላው ስለሚያሟሉት ሲደጋገም ትምህርቱ ስለሚጸና አንዱ ጋር ደግሞ ያለ ምስክርነት ማለት ማስመስከር ላይ ትምህርቱ ይገኝ ይሆናል። ግን ትምህርቱን ማረጋገጫ ተምሯል መምህር መሆን ይችላል የሚል ማረጋገጫ የማይገኝበት ቦታ እና አሁን ለምሳሌ አንድ ቤተክርስቲያን ዝም ብለን ተከታትለን ቅዳሴን አጠናቀን ብናውቅ የቅዳሴ መምህር ተብለን አስመስክረን ማረጋገጫ ሊሰጠን አይችልም። እነዚያ ማረጋገጥ የሚችሉ አካላት እስካልሆነ ድረስ መምህር ሊባል ይችላል። ግን የቅዳሴ መምህር ተብሎ መምህርን ለመሾም የሚያስችል ስልጣን የሚሰጣቸው ጥቂቶች ናቸው። ለዚያ ነው ተማሪ ከትምህርት ቤት ወደ ትምህርት ቤት ነው። አሁን ለምሳሌ የድጓ ማስመስከሪያ፣ የአቋቋም ማስመስከሪያ እየተባሉ በዚህ በሰሜኑ አካባቢ ሲጠሩ እናያለን። አቋቋም መምህር እኮ በየደብሩ አሉ። ስማቸው የወጣ አድባራት የአብነት መምህራን ሳይኖራቸው እንዲህ ያለ ስያሜ አያገኙም። ራሱ ስያሜ ደብር ሲባል ቤተክርስቲያን፣ ገዳም፣ ሌላም ደግሞ ካቴድራል እየተባለ ስያሜ ሲሰጥ ከሚይዛቸው ከውስጥ ካሉ ከአባላቱ አንጻር ነው። እና እንዲህ ያለ ደገኛ ስም ነው መምህራኑን ሳያሟላ። አሁን ለምሳሌ ቅዱስ አማኑኤል በአጥቢያችን ታላቅ ካቴድራል የመጽሐፍት መምህራን የአብነት መምህራን የተባሉ በሙሉ ስድስቱም አሉ። ምናምን እንችላለን ለማስመስከር ግንና እንደነሱ መምህር ለመባል የተማሩበትና ያስመሰከሩበት ቦታ ድረስ መሄድ ይጠበቅብናል። የተማርነውን በአጭር ጊዜ ከልሰን መማራችንን አሳውቀን አስመስክረን መምህራን ተብለን እንመጣለን። ለዚህ እኮ ነው የግድ አገር ለቆ መሄድ የሚያስፈልገው። ለዚህ ነው ትምህርቱን በያሉበት ሳያጡ ራሱ አገር ለቀው ይሄዳሉ። የቅን ተማሪ ማስመስከር ስላለ እና ስለዚህ ነው ቅዱስ ዮሐንስ አፈወርቅ ቀድሞ የተማረውንም መልሶ ሲማረው እናያለን። እና ወደ አንድ ገዳም ገባ። አንጾኪያ አጠገብ ያለች ለትምህርት ኤፌጲስ ወደ ተባለች ገዳም ገብቶ መንፈሳዊ ትምህርት ተማረ። የበለጠ ትምህርቱን ከዚህ ቀድሞም የተማረውን አደራጀ። በዚህ ገዳም አንድ ሲሲኮስ የተባለ ጻድቅ ሰው ነበር። ወሃሎ ውስተ ደብር ብእሲ ጻድቅ ዘስሙ ሲሲኮስ ይላል። ሲሲኮስ የተባለ አንድ ጻድቅ ሰው በዚህ ገዳም ነበርና ቅዱስ ዮሐንስ አፈወርቅ ገዳም ውስጥ እያለ ስለ ቅዱስ ዮሐንስ አፈወርቅ ይህ ጻድቅ ሰው ራእይ ያያል። ከሌሊቶች በአንዷ ሌሊት ከዕለታት በአንድ ቀን እንደሚባለው ከሌሊቶች በአንዷ ሌሊት ለጸሎት ተግቶ ሳለ ቅዱስ ዮሐንስ ወንጌላዊ እና ቅዱስ ጴጥሮስ ለቅዱስ ዮሐንስ አፈወርቅ ተገልጸውለት አይዞ አትፍራ ብለው ሲያረጋጉት ሁለቱም በአንድነት በህብረት ኢትፍራ ኦ ዳንኤል ሐዲስ አዲሱ ዳንኤል ሆይ አትፍራ፣ ዛሬ ውስቴትከ መንፈስ ቅዱስ መንፈስ ቅዱስ ያደረብህ አዲሱ ዳንኤል አትፍራ እና ቃል በመጀመሪያ ነበረ ብዬ የተናገርኩ እኔ ነኝ ይላል ዮሐንስ ራሱን ሲለይ እኔ ነኝ። እና ይሄ ለእኔ የተሰጠህብት ለአንተ ተሰጠሃል አትፍራ። ቅዱስ ጴጥሮስ ደግሞ የመንግስተ ሰማያት መግቢያ ቁልፍ እሰጥሃለሁ ተብሎ የተነገረልኝ የተሰጠኝም እኔ ነኝ፣ ያን ስለምሰጥህ አትፍራ፣ እግዚአብሔር የመረጠህ ደግ ሰው ነህ ብለው አጽናንተውት ሲሄዱ ያያል። ሲሲኳስ ይሄ ሰው በነቅዱስ ጴጥሮስ በነቅዱስ ያንስ ማዕረግ ይገኛል፣ ነገ ከነጎዳ እስከ ሊቀጣጣስነት ይደርሳል ብሎ አሰበ። ይህንን ራእይ ሲያይ ይህ ሰው ብቻ አይቶት ራእዩን አልቀረም። ከዕለታት በአንድ ቀን ራሱ ቅዱስ ያንስ አፈወርቅ ደግሞ ጸሎት እያደረሰ ሳለ የእግዚአብሔር መልአክ ተገለጠለት። ፈርቻለሁና ብሎ በግንባሩ ሲደፋ አንተ ማን ብሎ መልአኩን ሲጠይቀው እናያለ። መልአኩን ፍርሃቱን ያረቀለትና አትፍራ አትሸበር፣ እኔ እግዚአብሔር ወደ አንተ የላከኝ እግዚአብሔር መልእክተኛ መልአክ ነኝ እና አትፍራ። ከዚህ በኋላ አለ የዚሁ አገር ሰው ሊቀጣጣስም ማለት ቅስና ይሾመሃል፣ ከዚህ ቀደም ጊዜው አልነበረምና ታልፈሃል እንዲህ ስትል፣ አሁን ግን እንዲህ እንዳለ ጊዜው ነው፣ የእግዚአብሔር ፈቃድ ነው። ዛሬ ቅስናውን እንዲህ ብትል ብትቃወም ትወቀሳል፣ እግዚአብሔርም ያዝንብሃል ብሎ ማስጠንቀቂያ ይሰጠዋል። እሺ ብሎ ይቀመጣል። በዚያች ሌሊት ለቅዱስ ዮሐንስ አፈወርቅ ቅስና ተሹም ብሎ የነገረው መልአክ ለዚያች አገር ሊቀጳጳስ ይሄድና ፍላቪያኖስ ይባላል የአንጾኪያ ሊቀጳጳስ ማለት ይሄድና ቅስና ሹመው። የበቃ የነቃ ሰው ነው፣ ለቅስና ብቁ ሰው ስለሆነ በትምህርቱም በመንፈሳዊ ህይወቱም የደረጀ ሰው በመሆኑ ቅስናውን ስጠው ይላል። በጣት ይነሳና ታይዣለሁ ብሎ ፍላቪያኖስ የአንጾኪያው ሊቀጳጳስ ወደ ቅዱስ ዮሐንስ አፈወርቅ ዘንድ ይሄዳል እና ቅስና ይሾመዋል በተገዘው መልኩ። ከዛ በኋላ ሐዲሳትን ይተረጉማል። ብሉያትን በድቁና ሳለ ነው መጻሕፍትን ብሉያትን ይተረጉማል። በአዲስ ኪዳን ደግሞ ሐዲሳትን ምሁር ሆኖ ሊቅ ሆኖ ተገኘ እና ቅዱስ ዮሐንስ አፈወርቅ አፈወርቅ የተባለበት ምክንያት አለ። በመጀመሪያ ደረጃ ዳንኤል ሐዲስ የተባለበት ምክንያት አለ። በመጀመሪያ ደረጃ ዳንኤል ሐዲስ የተባለበትን ስንተረጉም አንደኛ ዳንኤል አዲስ ያሰኘው ዳንኤል በሕይወቱ ትሕርምተኛ ነው ማለት የጾም የጸሎት የገድል ሰው ነው። ትንቢተ ዳንኤልን ስናነብ ምን እናገኛለን? እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበረው። ተመልከቱ፣ 3 ሳምንት ሙሉ በተከታታይ ሳዝን ነበር። ራሴን ዘይት አልተቀባው፣ ስጋና ቅቤ ባፌ አልገባም፣ የወይን ጠጅም አልጠጣውም ካለ በኋላ ይሄ ቀርቶ ማለፊያ እንጀራ እንኳ በአፌ አልገባም። 3 ሳምንቱ ሙሉ ነው እንኳ ስጋ እንኳ ጮማ እንኳ ጠጅ ይቅርና ነው ማለፊያ እንጀራ። ሰው ጾሞ ውሎ ውሎ የሚመገበው ምግብ እንኳ አልተመገብኩም በማለት ገለኛነቱን ጠቅሷል። ለእኛ መማሪያ እንዲሆነን ራሱን ዘንግቶ እኮ ነው የሚያጽፈው። መንፈስ ቅዱስ ነው ስለ ራሱ ማውራት እኮ አይደለም፣ ልክ ስለ ሌላ ሰው እንደሚጽፍ ነው። እሱ ራሱን የረታ ሰው ነው፣ የእግዚአብሔር መንፈስ ሲያሰክረው ማለት እና ቅዱስ ሙሴን እናያለን በመጽሐፍ ላይ ሙሴን በምድር ካሉ ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ ብሎ ጽፎልናል። አሁን ሙሴ ትሁተኛ ሆኖ ነው ስለ ራሱ ትሁት ብሎ የሚጽፍ አይደለም። ቅዱሳት መጻሕፍትን እግዚአብሔር ሲያስተካክል ራሳት የነሱ ስጋዊ ፈቃድ እዛ ውስጥ ሚና የለው ይረሳል። ስለ ራሳቸው እንኳን ሲጽፉ እንደ ሌላ ሰው ነው የሚጽፉት፣ እንደዚህ አዘንግቷቸው ነው የሚያስፈታቸው መንፈስ ቅዱስ ስለሆነ እና ስለዚህ ቅዱስ ዳንኤል ስለ ራሱ ትሕርምተኛነት በዚህ መልኩ ጽፎልናል። ዮሐንስ አፈወርቅም አስቀድመን እንደተመለከትነው ምንድን ነው? ጿሚ ነው፣ ጸሎተኛ ነው፣ ሰጋጅ ነው። ተመልከቱ፣ ሰውነቱ እልቅ ድቅቅ ያለ የገድል ሰው ነው። ስለዚህ በመንፈሳዊ ህይወቱ ጥንካሬ ማንን ይመስላል? ዳንኤልን ይመስላል። ስለዚህ ማን ተባለ? ዳንኤል ሐዲሳ። በቀድሞ ሰዎች ትሩፋትና በቀድሞ ሰዎች ስራ በቀድሞ ሰዎች ጠባይ የኋላ ሰዎች መሰውናቸው እንግዳ ነገር ነው አይደለም። ለምሳሌ ቅዱስ ዮሐንስ መጥምቅ ማን ተብሏል? ኤልያስ ተብሏል። በግልጽ በማቴዎስ ወንጌል ምዕራፍ 11 ላይ ሊቀበለው የሚያስ ይቀበለው ይመጣ ዘንድ ያለው ኤልያስ ይነው ብሎ ነው ጌታ አርጎ ያነሰን ኤልያስ ብሎ ያስቀመጠ። ለምን ለሚለው መልስ ይሰጥ የለ አተታ ብዙ አተታ ልክ እንደዚህ ማለት ኤልያስ ጸጉራም ነው ያነሰን እንደዚህ የግመል ጠጉር ለብሶ ይኖር የነበረ ሰው ስለሆነ ነው። ኤልያስ ታራሚ ድንግላዊ ነው ዮሐንስ መጥምቅም እንደዚሁ። ኤልያስ መኖር ወመገስ ዘእያደሉ ለገጽ ተበሎ የተነገረለት እውነተኛ ተግሳጽ አዋቂ ሰው ፊት መልክ አይተው ማደላ ንግስቲቱን እና ንጉሱን አካብን ሳይፍር የገሰጸ ነው ዮሐንስ መጥምቅ እንደዚሁ። እይደሉ ወከ ከመታውስ በሁከ ፊልጶስ የወንድሜ የፊልጶስን ሚስት ልታገ አይገባም ብሎ ሄሮድስን የገሰጸ። ስለዚህ በኤልያስ እግር ተተክቶ ማን ተባለ? ዮሐንስ። ኤልያስ ተባለ። አሁን በዳንኤል እግር ተተክቶ ማን ተባለ? ዮሐንስ። ዮሐንስ ዳንኤል ሐዲስ ተባለ። ዮሐንስ አፈወርቅ። ስለዚህ እንግዳ ነገር በቀድሞ ሰው መጠራት እንግዳ ነገር አለ። እንደውም የተለመደ ነው። በቀድሞ ሰዎች ስም መጠራት የተለመደ መሆኑን በሉቃስ ወንጌል እናያለን። ስሙ ማን ይባል ተብሎ ለዮሐንስ መጥምቅ እንትን ሲባል ዮሐንስ ይባል አለች እናቱ። እንዴ በዚህ ስም እኮ የተጠራ ያለ ዮሐንስ ተብሎ የተጠራ ያለ ለምን ሌላ ስም አንሰይምም በሚናውቀው ሌሎች በተጠሩበት ስም ሲሉ እናያለን። ኤልሳቤጥን ያካበቧት ጎረቤቶቿና ዘመዶቿ። ስለዚህ በተለመደ ስም ነው ወይም ቀድሞ አገልግሎት ላይ በዋለ ስም መጠራት የተለመደ ነበር እና አዲሱ ዳንኤል ተብሎ ተጠርቷል። ቅዱስ ዮሐንስ ሌላው ቅዱስ ዮሐንስ ዮሐንስ አፈወርቅ ያሰኘው ሌላ ታሪክ አለ። ዮሐንስ አፈወርቅ ያሰኘው ደግሞ አሁን ዳንኤል አዲስ ለመባል ዮሐንስ አፈወርቅ የተሰኘው ሊቀ ጳጳስ ነው ሲኖር አርቃዲዮስ ኋላ ታሪኩን ተርከዋለን። አርቃዲዮስ የተባለ ንጉስ ነበረ። ከንጉሱ ጋር ወዳጅ ነው። እሱንም ባለበት ሀገር ፓትሪያርክ እንዲሆን ያደረገው አርቃዲዮስ የተባለ ንጉስ ነው። እና ታዲያ አብሮ በሚኖርበት ጊዜ ወዳጆች ስለነበሩ አርቃዲዮስ ጥያቄ ሊጠይቀው ይፈልጋል። ዮሐንስን ሲያገኝ ይረሳዋል። ሊጠይቀው እየፈለገ ሲያገኝ ይረሳዋል። አንድ ቀን ትዝ አለው፣ መምህሬ አባቴ ዮሐንስ ጥያቄ ልጠይቅ እያሰብኩ ሳገኝ ጥያቄ ሲዘነጋኝ፣ አንተ ስትሄድ ጥያቄ ሲታወሰኝ ተቸግሬ ቆይቻለሁ። አሁን ልጠይቅህ አለው። አሁን ጠይቀኛ ደሻለና የማቴዎስ ወንጌል ነው የሚጠይቀው። ለነገስታቱ እንዲቁጭ ብሎ መጽሐፍ የሚያጠናል። አሁን የሚጠያየቅ ተመልከቱ። እና ከጳጳሱ ጋር ነገስታቱ እንዲህ ይወያዩ ነበር። እና ማቴዎስ ወንጌል ምዕራፍ አንድ ላይ ያይመራ ዮሴፍ እስከ አነ ወለደት ወልደ ዘበኩራ የበኩር ልጇን እስከ ወለደችበት ቀን ድረስ ዮሴፍ አላወቃትም ነበር ተብሎ ለእመቤታችን የተነገረው እንዴት ነው? ግር አለኝ። ሌሎች ወንዶች ሴቶችን እንደሚያውቁት ከዚያ በኋላ ዮሴፍ እመቤታችንን በግብር አወቃት ማለት ነው አለና ጠየቀ። አይደለም አለ። ሁለት አካሄዳለሁ አለና መልስ ሰጠው። አንደኛው አካሄድ እስከ ያለ ኃይለ ቃል ፍጻሜ የሌለው መድረሻ የሌለው እስከ ነው። ለዚህ ብዙ መረጃዎች አሉ አለና በዘፍጥረት ምዕራፍ 8 ላይ ተጠቀሰውን አንድ ጠቀሰለት። ዘፍጥረት ምዕራፍ 8 ላይ ታሪኩን የምናገኘው ኖህ ቁርአን ይልካል ወመግደሉን አይታ እንድትመጣ። ቁራ ግን በዚያ ሄዳ ወዲህ ወዲያ ስትንሳፈፍ ቆየች ውሃ እስኪጎድል ድረስ። ከዚያ በኋላ ውሃ ሲጎድልላት ደግሞ አንድ በውሃ የነፈረ እና የተቀቀለ አስከሬን ይዛ እየጋጠች እዛው ቀረ። ኋላ ላይ ማንን ላከ? ኖህ ስላልመጣችለት፣ ቁራ ስላልተመለሰችለት ርግብን ላካት። ርግብ ግን ሂዳ የለመለመ እጽ ይዛ መጣች። ርግብን መልሶም በመላኩ ቁራ አለመመለሷን እናቃለን በእርግጠኝነት አይደል እንዴ? ታዲያ መጽሐፉ ሲነግረን ምን ይላል? ኢተመር ጠቋ እስከ አመነት ገማዬ አይ ያ የጥፋቷ እስከ ደበለ ጊዜ ድረስ ቁራ አልተመለሰን ወዲህ ወዲያ ይል ነበር ይላል። ከዚያ በኋላ ተመለሰ ማለት ነው? አልተመለሰ ፍጻሜ የለውም ማለት። ሁለተኛው መጽሐፈ ሳሙኤል ላይ ተጠቀሰ ነው። ሁለተኛ ሳሙኤል ምዕራፍ 6 ላይ ስለ ሜልኮል የሳኦል ልጅ ማለት ዳዊትን አይቶታ ተመረ ነበር ወይ የእግዚአብሔር ዳዊት በእግዚአብሔር ታቦት ፊት ነው ጨርቁን ጥሎ ሲዘምር ለታቦቱ ጽሆን ክብር አይታ ናቀችው። ንጉስ ሆኖ ክብሩን እንኳን ማያውቅ ብላ በዚህ ጊዜ እግዚአብሔር ተጣላት ተቆጣትና መውለድ ማትችል መካን አደረጋት። ይህን ሲናገር ወለደት ሜልኮል እስከ አነ ሞተች እስከ ሞተችበት ቀን ድረስ ሜልኮል አልወለደችም። ከሞተች በኋላ ወለደች ይባላል? አይባልም። እስከ ሞተች አልወለደችም ማለት እስከ መቼው ልትወልድ አትችልም፣ አልወለደችም፣ አትወልድም ማለት ነው። እስከ የሚለው አይለ ቃል በእነዚህ በሁለት ጥቅሶች አገባቡን እንዳየነው ሁሉ አለና ቅዱስ ዮሐንስ አፈወርቅ ምርስን ሲሰጠው ቅዱስ ዮሴፍን እመቤታችንን እስከ ወለደችበት ቀን ድረስ አላወቃትም ማለት ለዘላለሙ አላወቃትም ማለት ነው። ለምን? እስከ የሚለው ቃል ፍጻሜ የሌለው ስለሆነ አለና ፈታ። ሁለተኛ ሌላ ፍቺ ለስጣ አለው። ሁለተኛ ፍቺ አሁን እንደ ቀድሞ አይደለም የምንፈታው፣ በሁለት መንገድ ይለያል። አንደኛ እስከሚለው የወንዶችና የሴቶችን በግብር መተዋወቅ ነበር፣ በመጀመሪያዎቹ ጥቅሶች ያየነው አይደል እንዴ? አሁን ግን እስከሚለው ማወቅ የሚለው መረዳት ማስተዋል በሚለው ይተረጎማል። እስከሚለው ደግሞ ፍጻሜ ያለው ይሆናል። ቅዱስ ዮሴፍ እመቤታችንን አልተረዳትም። እሷ የአምላክ እናት ወላዲተ አምላክ መሆኗል፣ ልጇም ደግሞ አምላክ ወልደ አምላክ መሆኑን ቅዱስ ዮሴፍ አላወቀም። ለምን? ብዙ ግራ የሚያጋባው ነገር ነበር። ይህንን ምሳሌ የሚያመጣልን ህብሩ ብዙ ነው። አምላክ ይህን ይመስላል አይባልም አይደል እንዴ? ፈጣሪ ይህን የምናየው በደብረ ታቦር እንኳ ብርሃነ መለኮቱን በገለጠ ጊዜ የለበሰው ድርስ አጣቢ ከሚያነጻው በላይ እንደ በረዶ ነጭ ነው ይላል ጌታ። እሱ ብሩህ ሲሆን ልብሱ ብሩህ ሲሆን በዚህ መልኩ ከተመለከትን በማህፀኑ ነው ጌትነቱን ማሳየት ሲፈልግ ተመልከቱ። ያደረባት ከነፍሷ ነፍስ ከስጋዋ ስጋ ከፍሎ ሰው የሆነባት እመቤታችን ደግሞ ገጽታ አይለዋወጥም ማለት ይቻላል? አይቻልም። ስለዚህ ከእለት ከእለት እየፈካች እያበበች እየተቀያየረች ትታየው ነበር። ለምን? ጸንሳው የነበረው አምላክን ስለነበረ። አሁን በአንድ ህብረ መልክ አትታየውም። አንድ ገጽ አያውቅም እመቤታችን ላይ የሚያውቀው አንድ ገጽ የለም። እለት እለት ትለዋወጥበታለች። ለምን? በውስጧ የያዘችው አምላክን ነውና። ሳያውቃት እስክትወልድ ድረስ ሳይረዳት ቆይ ሰነበተ። ኋላ ጌታን ስትወልድ ህብረ መልኳን ይቀያየር የነበረው አምላክ ከእርሷ ስለተወለደና ስለተለየ ማለት ነው። ከማህፀን መውጣት ነው መወለድ አይደል? ከእርሷ ስለወጣ ነው አንድ ህብረ መልክ ይዛ ተገኘ። የዛን ጊዜ ለያት። እስክትወልድ ድረስ አልተለየችውም። ህብረ መልኳ እየተለዋወጠ ይታየው ነበር። ከወለደች በኋላ ግን አንድ ህብረ መልክ ያዘች። ስለዚህ የዛን ጊዜ ተረዳት። እስክትወልድ ጊዜ ድረስ አምላክን በማህፀኗ ስለመያዘው አላወቀም። ከወለደች በኋላ አወቀ፣ ብዙ ምልክቶች ስላየ። ሁረተ ኮከብ በካልፍና ይላል። ኮከብ በሌላ መንገድ በመሄዱ በሌላ መንገድ ማለት ኮከብ እኮ ከምስራቅ ወደ ምዕራብ ነው የሚሄዳል እንደ እንደ ፀሐይ። አሁን ግን ወደ ወዴት ነው? ወደ ምስራቅ። ተመልከቱ፣ የፋርስ የባቢሎን ሰዎች ናቸው እኮ ወደ ምስራቅ የሄዱት። ሁለተኛ ኮከብ በሰው ቁመት ልክ ዝቅ ብሎ ዘቅዝቆ አይሄድም አይደል? የዛኔ ከተለመደ የተፈጥሮ ሂደቱ ውጭ በሆነ መልኩ ሄደ። ይሄ ልዩ ታምር ስለሆነ አምላክ ቢሆን ነው ብሎ አመነ። ተመልከቱ። ሌላው ሰብአ ሰገል መጥተው ነገስታት ናቸው ገበሩለት። መላእክት ተገለጹ አመሰገኑ። እረኞች እንደዚህ በተመሳሳይ መልኩ ምን አደረጉ? አመሰገኑ። እንስሳት መጥተው ከበው
አመሰገኑ ፈጣሪያቸው።
የዚህ ጊዜ አምላክን ተወለደች ጊዜ ለካስ አምላኩና ግራ ገብቶኝ ነው ብሎ አወቀ ተረዳ።
ይህን ማለት ነው ብሎ ሲተረጉምለት ለአርቃዲዎስ አርቃዲዎስ በሚስጥሩ ደስ ተሰኘ። እመቤታችንም በዛ የነበረ ስዕለ ማርያም ነበረ የወርቅ በወርቅ የተጨመጨመ ስዕል ብድግ ብሎ ቅዱስ ዮሐንስ አፈወርቅን እየዞረ ሰናየ ተናገርከ ኦ ዮሐንስ አፈወርቅ፣ ሰናየ ተናገርከ ኦ ዮሐንስ ልሳነ ወርቅ፣ ሰናየ ተናገርከ ኦ ዮሐንስ አፈ እንቁ አፈወርቅ። ተመልከቱ፣ ልሳነ ወርቅ አፈ እንቁ እያለ ስዕሉ ዞረ። ንጉሱ ወዲያው አዋጅ አወጀ። ቅዱስ ዮሐንስ ዮሐንስ አፈወርቅ ይባል ብለው ለታችን በዚህ መልኩ መስክራለታል። ስለዚህ ዮሐንስ አፈወርቅ ይባል በማለት አዋጅ አወጀ እና ዮሐንስ አፈወርቅ ተባለ። ሌላው ተማሪዎቹ ሁሉ ሲያስተምር በትምህርቱ ይገረሙና እንዴት ያለ ሰው እንዴት ያለ መምህር አፉ ወርቅ ነው ይላሉ ሲያደንቁት። ከተማሪዎቹ አፈወርቅ የሚል ቅጥል ወጣለት። ሌላው ደግሞ ሶስተኛውን አፈወርቅ የተባለበትን ታሪክ አሁን አልተረክላችሁም፣ ነገር ግን አለ ሶስተኛ የተለየ ምክንያት ደግሞ አለ እና ያን በጉባኤ ስለማንተርክ ተአምረ ማርያምን አንብቡ። ተአምረ ማርያም ላይ ደግሞ ዮሐንስ አፈወርቅ የተባለበትን ሶስተኛ ምክንያት ያስቀምጠልናል። አንዳንዴ ከጉባኤና ከአደባባይ ይመሰጠርና ምስጢራት ከመጽሐፍ ግን ከመመስጠር ይራቆታል። እንደ የዛ አይነት ምስጢር አለው ለማለት እና ወደ መጽሐፉ መርተናል። ሶስተኛውን ዮሐንስ አፈወርቅ የተባለበት ምክንያት እና ዮሐንስ አፈወርቅ በእነዚህ ምክንያቶች አፈወርቅ ተብሏል። የምንተርካቸው ታሪኮች አሉ፣ ሁለቱ ታሪኮች። የመጀመሪያው ታሪክ ባለፈው ያደማማ ነው፣ ጫፉን የመካ ነው። አርቃዲዎስ ንጉስ ነው። አሁን እንዳየነው ጥያቄ የተመለሰለት ማለት አውዶክሲያ የምትባል ሚስት ነበረችው። ንግስት ናት ማለት ነው። የንጉስ ሚስት ምንድን ናት? ንግስት ናት። እና ንጉሱና ንግስቲቱ አብረው ሲኖሩ ልጅ ይወልዳሉ። ነገር ግን ልጁ አይቆይላቸው በጭራሽ። በዚህ ተቸገሩ። ምን ይሻለና ብለው መቼም የተቸገረ ሰው የማይገባበት የለም፣ ብዙ ሰው እየጠየቁ ሲያማክሩ ደግ ሰው ባያጠምቅላችሁ ነው አሏቸው። ከዮሐንስ አፈወርቅ ሌላ ምን ደግ ሰው አለ? የዮሐንስ ወዳጆች ናቸው። ማን አለ? ማን ደግ ሊመጣልን? ብለው ከወለዱ በኋላ ብዙ ዘመን ሳይቆዩ ሴት ልጅ ወልደናልና በሰማንያ ቀኗ ነው መተ አጥምቅልን ብለው ቀጠሮ አስያዙት ዮሐንስ አፈወርቅን። እሺ ብሎ በቀጠሮ ቀን ክርስትና ሊያነሳ ነው ወደ ንጉሱና ንግስቲቱ ቤት ሲሄድ የበቃ ሰው ስለነበረ ከመንገድ መልአከ ሞትን አየ። ማናንተ? መልአከ ሞት ነኝ። ወዴት ትሄዳለህ? አንዲት ህፃን ልጅ ትወልዳለች፣ የንጉሱና የንግስቲቱ ልጅ ናት። ጌታ ይልኮኝ ነፍሷን ከስጋ ለመለየት እሄዳለሁ። ያ ነው ከዚህ ትቆየኛለህ። ክርስትና ስላልተነሳች ልጅነት ስላላገኘች አሁን ሂዳ አትገድላትም፣ ቆየኛል። እዚያው እንዲቆም አደረገና ቀጥታ ሄደ። ክርስትና አነሳና ያን መልአክ ከመንገድ ማቆሙን ረስቶ በሌላ መንገድ ሄደ። ተመልከቱ፣ ጉዳዩን ሲያከናውን በተለያየ ቦታ ሰነበተና በዛ መንገድ አልፎ አያውቅም። በአስር አመቱ ሲደርስ ቆሟል። ማናንተ? የእግዚአብሔር መልአክ። ምን ትሰራለህ? አቁመኝ ሄድክ። መቼ? የዛሬ 10 አመት። متجزت كتادا بعد جزتين ين انت يا كهنات قالاتك جزت نوا يا اكبر كهنين كل ما سايت نو كهنات من يالكر علاتشو كيوتاتشو كنصناتشو كسنا مغباراتشو غار ادل ميتايو ايه سلطان نو ان ملائك بتفطر اللي بيصي مثلا سنة النهار يقدس بولس دمو يتناغروا هاي لقال الله በመላእክ እንኳን እንድንፈርዳት ታውቁም ብለ በማለት የተናገረው ኃይለ ቃል ነበር እና ከዚያ በኋላ አይ በድያለውና አለ 10 አመት ሙሉ ማቆየቴ ተገቢያን ነበርም በድያለው እንግዲያው ሂድ የተላከበትን ፈጽማል በ10 አመቱ ገና ለጂቶ ተወልዳ አድጋ ደረስኩ ስትል 10ኛ አመት ላይ ማለት ድክ ስትል እና ወላጆቿን ተፋ ሲያደርጓት ያ የታዘዘ መልአክ ሄዶ ከየት ሲጣጣው ደረሰ ምን ናቸው ልጃችን አረፈ አይ እሱ የሚገዳት ነገር የለም ነፍሰን ከስጋ ከለየ መልአክ ጋር አሁን ቃለቃል ተጫውቼ ነበር እግለ አጥነናቸው ይህን መናገሩ እንደውም ለሱ ክፉ ሆነበት እርሱ ነው መልአኩን ፈታ አተናልቶ ልጄ እንድትሞት ያደረገው ብለ አውደሱ አይተላለች የንጉሱ ልጅ ከወዳጇ ከአንሳፈር ጋር ጸብ ገጠመች መጽሐፍ ሲተረጉምልን ምን ይላል እንደው ከዚህ ጊዜ ጀምሮ ያነሳች ይመስላል ይላል በቃ ያነሰ መቃተ ጀመረች ትንሽ ስጋ ይባላል ልጃናታ ተመልከቱ እና ከዚህ ጊዜ ጀምሮ ተቀየመች ካንሰፈር ጋር ነገር ትፈልጋለች በነገር ሁሉ ስትጣላው እናያለን እና ሃይማኖትም ምድረ መንገድ ይፈተናል ሰውኮ በለቅሶ ባዘን በሞትኮ ይፈተናል በሃይማኖት በሰዎች ይሄ በኢዮብ እናያለን እንዴ ኢዮብ ከመጥበት ፈተናዎች አንዱ የልጅ ሞት ነው። እግዚአብሔር ከልጅ ይበልጣል አይበልጥም? ጥያቄ መልከት ይገባል። እምነደው ሆናል ያልበደለን ጥሩ ልጅ ሊሆን ይችላል። ጥሩም ቢሆን እግዚአብሔርም ልጅ ቢሆን ክፉ ስለሆነ እንዲሞት ሳይሆን ጥሩም ሆኖ ከጥሩም ልጅ በላይ እግዚአብሔር መብለጥ መቻል አለበት። ስለ እግዚአብሔር ያለን አመለካከት መበረዝ የለበትም ማለት ነው። እና ይቺ ሴት ተፈተነች እንግዲያ አንዳንድ ነገር ሲሞሉላት እግዚአብሔርን የምትፈራ ሴት ነበረች ማለት ሲወልባት ደግሞ ከእግዚአብሔር ጋር ተጣላች ያንሳ ፈወርቅን አቆረፈችው ከዚህ ጊዜ ጀምሮ ተቃይሞ አናት ያላቸውን ክብር ያሳያል ከዚህ ሌላ በታምረ ማርያም ሌላም ታሪክ እናገኛለን አይደል እንዴ የእግዚአብሔር መልአክ ታዞ ህፃናትን በቅዳሴ ጊዜ ስርዓት ስላፈለሱ ማለት ሲዛወሩ ሲያውቁ ሲራራጡ የነበሩ ህፃናትን ግደል ተብለታል። ያ የእግዚአብሔር መልአክ ወረደና ህፃናቱን በሙሉ ከገደለ በኋላ አንድ ህፃን ልጅ ድክ ሲል አሳዘነውና ለዘንቱ ሰዘ ፈጠሮ ይትለዋል። ይህንስ የፈጠረው ይትለው እኔ አልገለውም ብሎ ሳሳ ከእግዚአብሔር ይልቅ ሊራራ እግዚአብሔር ቀሰፈው መልአኩን ራሱ ማረግ እኮ ነው ረቀት እኮ ራሱ ማረግ ነው አረ ክብር ነው እግዚአብሔር ሲጣለ ገስፎታይ እና ቤተ መቅደስ ቤተ እግዚአብሔር ላይ ወደቀ ወቅቱ የነበረው የከበረ ካህን ቅዳሴ ቀድሶ ወጣ ሲላየ ሰማያዊ ነው ምድራዊ አለ ግብሬ ምድራዊ አደረገ እንጂ ሰማያዊ ነበር አለ ከዛ ከእግዚአብሔር ጋር መታረቅ ተወዳለ ብሎ ጠይቆ መታረቅ ነው ደረሰ ሁለት ክንፉን ይዞ ወደ እመቤታችን ተማጽኖ በታምረ ማርያም ላይ ተጻፈ በቃል ኪዳኗ በልጃዋ የተደረገ ፍራ ስለሆነ ያ ካህን መይታችን ሲማጽን ችግር የለውም ክንፍና ክንፍን ይዘ ብዙ ጊዜ ክራ ላይ ሰን አስደረሰ ከዙ ጋር ሆነ ጸሎት አድርገ ልቀቀው ይሄዳል ብዙ ክራ ላይ ሰን አድርሶ ጸሎት አድርገ ወደ ሰማታ ይሄን ካህን ያስታረቀ ማነው ይሄንን መልአክ ያስታረቀ ማነው ቆስቆስ የተባለ መልአክ ማነው ያስታረቀው ካህን የካህናት ክብራቸው ልዩ ነው ሰው ቢያውቅበት ካህኑ ቢያውቅበት ምንንም ቢያውቅበት እና የካህናት ክብር ልዩ ነው በመጽሐፍ ብዙ ቦታ ላይ ስለ ክብረ ክህነት ተጽፏል እና ይህም አንዱ ሊታረቅ የሚችል ማዕረጋቸው ነው እና ቅዱስ ዮሐንስ አፈወርቅ በዚህ መልኩ ኖረ ከዚህ ታሪክ ሳንወጣ ታጅ ነገር ምንድን ነው ዮሐንስ ሰው ሲበደል የማይወድ ሰው ነው ደግ ሰው ነው ሀቀኛ ሰው ነው ይቺ አውዶክሲያ የተባለች የአርካዲዮስ ባለቤት ንግስቲቱ ማለት ግፈኛ ናት ታዲያ አንዲት መበለት ነበረች በቅርቧ እና መሬቷን ነጠቀቻት ገፋ ኢተነዳይናት ደሃን የምትገፋ የምትረድል ማለት ናት ይላል እና ነጠቀቻት ለምን ትነጥቅኛለሽ ብላ ሄዳ ወደ ሌላ ወደ ንጉሥ ወደ ዳኛ ዘንድ አይደለም የከሰሰችው የእግዚአብሔር ሰው ነው ንብረቴን ያሰጠኛል ብላ ወደ ቅዱስ ዮሐንስ አፈወርቅ መጣች አሰጠኝ የሀገር አባት አንተ ነህ ንጉሱን ንግስቱን መገሰጽ የሚቻለህ ትምህርት ሃይማኖት ጠንቅ ከምታውቅ አንተ ነህ ንገራት መሬቴን ርስቴን ትስጠኛል ሄደና ለምን ርስቷን ቀማሻት ርስቷን መልሽላት አላት አውዶክሲያ አሁን ቁርሾም አላት በልጇ ማለት ከዚያ በኋላ አይ እንዲያው እኮ አልወሰድኩባትም ብር የወርቅ ብትፈልግ ብር ወርቅ ልስጣት መሬት ብትል ሌላ መሬት ላይ እንጥፍላት መሬት ካለች ለመሬቷ መሬት ትሰጣታለሁ እና እንዲሁ ዝም ብዬ በግፍ አልቀማዋትም እሺ አለና የእውነት የፍርድ ሰው ስለሆነ ይቺ እንደሃ ብር ወርቅ ብትሺ ብር ወርቅ ትስጥሽ መሬት ብትሺ መሬት ትስጥሽ እና ትውሰደዋል በጭራሽ አላደርገውም መሬቴ ለከተማ ቅርብ ናት መሬቴ ለቤተ እግዚአብሔር ቅርብ ናት መሬቴ በአመት 3 ጊዜ ታፈራለች እኔ ተዝቼ ልጆቼ ተረድተውባት የሚኖርባት መሬት ናት በዛውም ላይ አለች ፕሪስት የመንግስተ ሰማይ አምሳል ናት ልጆቼንም እኔንም ራሴን ከርስት ነቅዬ አልሞጥም መሬቴን ልሰጥ አልችልም አለ መብቷ ነው አልሰጥም ብላለች አልፈለገች ብሎ ነገራት መንግስቱ የኔ ነው እንጂ እሷ ነው አልሰጥም ማለት አትችልም ለዚህ ማን አደረሳት በውድ ያልፈቀደች ነው በግድ ወስደዋለሁ አለች የዚህ ጊዜ በግድማ አትወስጂው ወስዳለሁ ብላ በእልክ አሁንም የመሰለ ታሪክ በመጽሐፍ ቅዱስ ውስጥ ማውጣት አይቻልም ይቻላል የናቡቴን ርስት የቀማች ሴት አለች መጽሐፈ ነገሥት ላይ ተመልከቱ ናቡቴን የኤልዛቤል እና በእነ አካብ ታሪክ ማለት ኤልዛቤል የተባለች ግፈኛ ሴት የናቡቴን ርስት ቀምታለች በዚያው ላይ የሐሰት ምስክር አቁማ ናቡቴን ርስቴን አለቅም ስላለት በድንጋይ አስቀጥቅጣ አስገድለዋለች አስወግረዋለች እኔ መሰለ ታሪክ አለ እና በግፍ ወሰደችባት እንዲህ ያደረግሽ እንደሆን አለና ስልጣን ካህን ያለው ስልጣን ሌላ አይደለም መስቀል ነው ካርፈተነት ነው ግዝት ነው ስለዚህ ይህን ስላደረግሽ ከምእመናን አትገናኝ ከቤተ እግዚአብሔር አትድረሽ ስጋዊ ደግሞ አትቀበያ የዛሬ ሰው ግን ግዝት አይሰራለትም ለምንድነው አይሰራለት እራሱ ከምእመን እንዳሚገናኝ ምእመን የት አለ የት አለ የሚቆርበው አትቁረብ ባይባለስ ራሱ መች ይቆርባል የዛን ጊዜ እኮ ይህ ፓስተንዳቸው ነው ለምንድን ነው ይቆርባሉ ነገስታት የሚበላን ሰው አትብላ ቢሉት ነው እንጂ አልበላም ያለ ሰው አትበላም ቢሉት እኮ አይሰጋም የዛን ጊዜ ነገስታቱ ምንድን ናቸው ቆራቤት ነው በየጊዜው ንስሐ አዋቂዎች ናቸው ስለዚህ ቤተ እግዚአብሔር አትገቢም ዛሬ ቀድሞውን ሳይገዘት ከነገስታቱ ከሹማምንቱ ዛሬ ካሉት ቤተ እግዚአብሔር ይደርስ ማን አለ ቀድሞውንስ ቤተ እግዚአብሔር ይታያል የዛን ጊዜ ቤተ እግዚአብሔር መቆሚያ አላቸው ማስቀደሻ አላቸው ስጋ ወደሙ ይቀበላሉ ተመልከቱ ሲላቸው የሚቀደሱም ነገስታት ነበሩ ስለዚህ ከቤተ እግዚአብሔር አትግቢ ስጋ ወደሙ አትቀበይ ብሎ ግዝት ገዘታት የዚህን ጊዜ የቅዱስ ኤጲፋኒዮስን ተመልከቱ። ከቆጵሮስ ከግሪክ ፓትርያርኩን ከእስክንድርያ ነባስሊዮስን አስጠራኝ። በሃይማኖት አይደለም በምግባር አወገዘኝ። የምግባር ነገር እያደረም ይሆን ነው እና የስጣችሁ ትመክሩት እንዴ ምከሩ አስጠርጠኝ ደግሞ ብላ ሁለቱን አስጠርታ አናከረቻቸው። መጡና ከግዝት ፍታት ያልኳትን ተፈጸመ። ረግድልን ይሄ ምግባር ነው እያደረ ይሆናል ፍታ አለ። አልፈታም ሄደው እንዲ ብሎናል አልተቻለም። እንዲህ ቢል ከተቆጠውማ ሌላ ነገር ነው የማመጣው። ተመልከቱ ከእሷ በፊት የሰማይታት ዘመን የሚባል ዘመን አልፏል። ተመልከቱ 100 ዓመት እንኳ አልሆነውም ያ ዘመን ካለፈ። ብዙ ሰማይታት እንደ ቅጠል የረገፉበት ወቅት ነው። ያን ዘመን አመጣዋለሁ አለች። ዛፊ ደነገጡና መጥተው እባክፍታት ምንምን አረፉ መናፍቃን ጠፉ ስንል እንዲህ ያለ መከራ ልታመጣ ነው? ሰይጣን የማያስደርገውን አሳስብ ያሳስበውን አይተው አስባለች። ያሰበችውን ተናግረዋለች። ደግሞ ከማድረግ ወደ አላትል ፍታታል። አልፈታም የአባቶችን ዘመን አመጣለሁ ብላለች። የአባቶቿን ዘመን ብታመጣ ለእሷ ይባሳት ዳንም ትወርዳለች። እኔ ምን ሆናለሁ? እኔ ከአባቶች ለያለሁ። የሱ አባቶች ሰው ሲጨፈጭፉ የኔ አባቶች ተጨፍጭፈዋል። ለመጨፍጨፋል አንስማ ለመታረድ ለመሞት አላንስም ጨርሶ። ለሱ አይባሰ በግዝት ላይ ግዝት ጨምሮ ገዘታ ጨርሶ አልመለስም። ይሄ ምግባር ነው ረተው ሲሉት ምግባር አይደለም ይሄ ሃይማኖት ነው ራሱ። ሁሉ ሰው በርስቱ በተሰጠው በጸጋ ይኖር ብሏል። ተላልፋ ደሃ ገፍታለች። ደሃን መግፋት ክርስቶስን መጥፋት ነው። አልመለስም። ጠንካራ አቋሙን አሳየ። በዚህ ብላላ ነገ ስንት ጥፋት ልታጠፋል። ስለዚህ ጠንካራ አቋሙን አስረገጣት አሳወቃት። ከዚያ በኋላ ነገር መስራት ጀመረች። እንዳልሆነላት ስታውቅ ኤጲፋኒዮስ ከቆጵሮስ መጥቷል ከግሪክ እና ኤጲፋኒዮስ ከቅዱስ ዮሐንስ ጋር አብረው ተምረዋል። ወዳጆች ናቸው። ኤጲፋኒዮስ የመጣው ጻድቁ ቅዱስ ኤጲፋኒዮስ የመጣው የዮሐንስ አፈወርቅን ሹመት ፈልጎ ሊካሰስ ነው በቦታው ለመግባት ነው ብላ ወሬ ማስወራት ጀመረ። ለነገር አላርፋለች። አንዲት ሰይጣን እኮ ኃጢአት አያሰራ እንጂ በሰይጣን እጅ የወደቀ ሰው ኃጢአቱ ሁሉ አይቀረውም፣ ከማማቱም፣ ከነገር ሰሪነቱም፣ ከመግደሉም፣ ከዝሙቱም፣ ከስካሩ አንድ አለመወጋት ብቻ ነው። ለምንድን ነው ኃጢአተኛ ፍየል የሚባለው ወይም በፍየል የሚመሰለው? ፍየል የማትበላው ቅጠል የለም። ኃጢአተኛም ኃጢአት አይጀምር እንጂ የማይሰራው የኃጢአት አይነት የለም። ይህም ብለን እንተርጉ አንድ ኃጢአት አይጀመር እንጂ ከኃጢአት እርስ በእርሱ የተያያዘ ነው፣ ቦይ አለው። ስለዚህ ዘፈን የጀመረ ሰው ይጠጣል፣ ይሰክራል። የሰከረ ሰው ይዘሙታል፣ ያመነዝራል። ከዛን ለመደበቅ ምን ሲል ደግሞ በነ ዳዊት እንዳየ ነው። በነ ቅዱስ ሰው መደሉ ምንም ምንም አይቀርም። ተመልከቱ እርስ በርሱ በሰንሰለት የተያዘ ነው ኃጢአት እና በዚህ መልኩ ነገር ሰርታ ልታጋጨው ሞከረች። ሊሰናበተው ሲል ወደ አገሩ ሊሄድ ቅዱስ ኤጲፋኒዮስ መጣና ወዳጄ እንግዲህ አስታርቃለሁ ብዬ እስከ 3 ወር ድረስ ደጅ ጠናው አብሬህ ኖርኩኝ፣ አልሆነልኝም እንግዳው ሀገር የለኝ። እሷም እንግዲህ እግዚአብሔር ልቡና የሰጣት እንደ ልቡና ይስጣት ምን አደርጋለሁ ብለው ሌት ቅዱስ ኤጲፋኒዮስ በዮሐንስ አፈወርቅ እግር ለመተካት ወዲ ወዲያ እያለ ነው ይፈልጋል ሹመቱን ብላ ስላሰራች ይህን ደርሶታል ዮሐንስ አፈወርቅ። ከዛ በኋላ በምን እግር ገብተህ በሰላም ሀገር ትገባለህ? በመንገድ ትሰበራታለህ አለ። አንበሳ ጥል ሰብሮ ይጥልህ ይለ አለ። ቅዱስ ኤጲፋኒዮስም መሞቱንማ እንዳይሞት ነው እንዴ? ሁሉ እኮ ይሞታል። አንተ ሰው ፍቅሪ ታስረ ወደ ወይኒ ትወርድ የለ እዚያው ትቀራታለህ፣ ማን ያወጣሃል? ሁለቱ ለመጣላት አይደለም ክብራቸውን ነው የሚገላለጹት። እንዴት ነው እናጋገሩት? ወደ እጥፋኖስ ወጥቶ አገር ይላለው ሲል አንበሳሰው ገደለ። ቅዱስ ያን ሳፋር አፈርክን አማማቱ የፊጥን ታስረ ነው በየሰርቬሲን ከራተት መጣፉ ምን ያ በእለቱ ቅዱሳን መነቃቀፍ ይሮባቸው ሳይሆን እግዚአብሔር ክብራቸውን ለመግለጽ ትንቢት ያናገራቸው ነው። ተመልከቱ እርስ በርሳቸው በዚህ መልኩ ተነጋገሩና ተለያዩ። ታዲያ ቅዱስ ዮሐንስ አፈወርቅን ነገር ሰርታ በኖሮ የሾማቸው ካህናት ነበሩ። ማለት ኃጢአት ሲያገኝባቸው ከክህነታቸው ይሻላል። እነሱን ሰብስራ ተቃዋሚ ያደረገቻቸው እና ከዛ ወንጅሉት ክሰሱት እኔ ለፍርድ አበቃዋለሁ አለች። በዛ በኖር የሻራቸው ሰዎች ከሰሱት ወደ ወህኒ ወደ ደሴት ወስደው አሰሩት። እጥፋኒዎስም ቢሆን አንበሳ ሰብሮት ወደቀበት ቦታ እንደዛው እሱም ጻድቅ ሰው ስለነበረ ኃጢአተኛን ይቀጣ ይኮንን ነበር። ገንዘባቸውን ቆረጠባቸው። በነውራቸው በኃጢአታቸው ምክንያት ከክህነት የሻራቸው ሰዎች ተሰብስበው አይቀበርም ተገባሉ። 40 ቀን ሙሉ ሳይቀበር ቆየ። ያ ሲሆን ግን አልሸተተም፣ አልፈረሰም፣ አልበሰበሰም። ከ40 ቀን በኋላ ታምር አድርጎ እነዚህ የከሰሱትን ሰዎች አጥፍቶ ተቀብሯል። በጣም የቅዱስ እጥፋኒዎስ ነው ስጋ የሁለቱንም ክብር በዚህ መልኩ እናያለን። ታዲያ ቅዱስ ዮሐንስ አፈወርቅ በግዞት ሳለ የሰሙ ደግነቱን የሰሙ ከሌላ ከሮምም ከሌላም አካባቢ ያሉ ደጋግ ሰዎች ነገስታቱ ጳጳሳቱ ፍቺ ብለው ማስጠንቀቂያ ሰጧል። ፈታቸው ስለፈራ እንደገና ምክንያት ፈልጋ አሰረቸው። ለአስራ ስታስወስደው በመንገድ በጉዞ ዛሬ እስር ቀላል አይደለም፣ እንደተፈለገ አይደለም ይሽከረከርና እያዳፉ መከራ እያጸኑ አገር ለአገር ነው ያንከራተቷቸውና ከመከራ ጽናት እሱም ገለኛ ስለነበረ ግንቦት 12 አርኪ ያለው የግንቦትን ደርሳን ብናነብ መጨረሻ ላይ ቅዱስ ሚካኤል ይራዳው እንደነበር አያይዞ አርኪ ያለው ማለት አምስት እና ከዛ የማይበልጥ ግጥም ማለት በግጥም መልክ ቅዱስ ዮሐንስ አፈወርቅ እንመሰገንበት አርኪ ያለ ያንን አያይዛችሁ አንብቡት። የቅዱስ ዮሐንስ አፈወርቅ እረፍት በግንቦት 12 ነው። ተመልከቱ እና የኖረበትንም ዘመን ጠቅላላ ማውጣት ይቻላል። በ340 ተወለደ ብለናል አይደል? በ340 ወይም 47 የሰባት ዓመት ልዩነት አለው። ከዚያ በኋላ የሞተው በ400 ዓመተ ምህረት እና ሰባቱን ልዩነት ስናመጣ በ407 ማለት ነው። ስለዚህ በ340 ተወለደ ካልን ነው 60 ወይም 67 ዓመት ኖሯል ማለት ነው። እና ግን የሰራቸው ስራዎች ተነግረው የማያልቁ ናቸው። ቅዱስ ዮሐንስ አፈወርቅ ይህን የመሰለ ታሪክ አለ። ሃይማኖት አበው ላይ ቅዱስ ዮሐንስ አፈወርቅ ሃይማኖቱ አለ፣ ሃይማኖቱን የገለጸበት አንቀጽ አለ ማለት ነው። ስለዚህ ስለ ቅዱስ ዮሐንስ አፈወርቅ ማንበብ የፈለገ ሰው ይህን ማንበብ ይችላል። ሃይማኖት አበውን፣ ሌላው ድርሳን አለው ድርሳኑን፣ ሌላው የምንማረውን አከታትለን የምንማረው ዮሐንስ አፈወርቅን ተግሳጽ፣ ሌላው የቅዱስ ዮሐንስ አፈወርቅ ቅዳሴ አለ ቅዳሴ አለ አይደል? ከ14ቱ ቅዳሴ አንዱ የእሱ ቅዳሴ እና ቅዳሴውን በትርጓሜ ጭምር በትርጓሜ የምናገኘውን በትርጓሜ ጭምር፣ ሌላው ደግሞ ያቺ አርኪዋንም ትንሿንም ታሪክ ቢሆን በቅዱስ ሚካኤል ድርሳን ላይ የግንቦትን ማንበብ፣ ሌላው ስንክሳ የቅርባችንን አሁን እየጠቆምን ያለ ነው። ስንክሳ ከዚህ በኋላ መጽሐፈ ሐዊ የተባለ መጽሐፍ አለ። እሱ ገዳም አካባቢ ነው የሚገኝ። ገሉ አለ፣ የዮሐንስ አፈወርቅ ገል አለ። ገሉን ማግኘት የሚቻል ከሆነ ገሉንም ማንበብ እና እነዚህን አንብቦ አሰባስቦ መያዝ እና በሚቀጥለው ጊዜ የቅዱስ ዮሐንስ አፈወርቅ ተግሳጽን የመጀመሪያውን ተግሳጽ እንጀምራለን። ተግሳጹ 34 ነው። ተግሳጽ 1 ተግሳጽ 2 ብሎ 34 ተግሳጽ አለው። በ34 ድርሳን አምሳል ነው። ድርሳንም 34 ነው። አንደኛ ድርሳን፣ ሁለተኛ ድርሳን እየተባለ 34 አለ። በዛም አንጻር ነው የተጻፈው። ከዛ ተነስተን ትምህርታችንን ወደፊት እንቀጥላለን። ለዛሬ ይብቃን። ስብከት ያላረግነው ታሪክ ነው፣ ገድል ነው። ራሳችንንም ተግሳጽ ላይ ተግሳጽ አለና ገና እኮ ብዙ ይጠብቀናል። ለተግሳጽ ብዙ ይጠብቀናል። ለመወቃቀስ የራሳችን ህይወት ለማየት የሚረዳን ብዙ ወደፊት ቀጣዩን ታሪክ ያ ነው እና ከእሱ ታሪክ ጋር ራሳችን
ማዛመድ ያለብን ራሳችን ለማለት ነው። የሰማነውን በልቦናችን ጻፍልን አሜን።